ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤነስተልኝ እንደምን አመሻችሁ ቋድመቻችን። ዛሬ አርብ ጥቅምት 4 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ጥቅምት 4 ቀን 1046 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናቀርብበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ኢትዮጵያ እንደ ሀገር ለመቀጠል ጸረዝባዊ ፍርሃት ነወገድ እንዳለበት ተገለጸ። ኢትዮጵያ የምትባለው አንድንታዊትና ታሪካዊት ሀገር አፍርሶ በመትኮ ኦሮሞ የምትባለን የቅየት ዓለም ህልሙ ሀገር ለመገንባት ሀገርና ህዝብ በማፈራረስ ዘመቻ ላይ የተጠመደውን ያገዛዙን ፍርሃት መታገል ይገባል። ሀገራችን መንግስት አልባ ሀገር አፍራሽ በሆነ ተረኛ እጅ ውስጥ ያለች ሀገር ነች። ከስካውኑ ከደረሰብን ድቀት ውድመት እልቂትና መከራ በጅጉ የበለጠው የጭፍጨፋ መከራ በራችን ላይ ቆሟል። ይህንን ቅየት የወለደው ወረራ ጭፍጨፋን ግን ማስቆምና እንዲፈጸም ማድረግም የሚችለው በህዝብ እጅ ነው። ስለዚህ አምርሮ መታገል እንደሚገባም ተጠቁሟል። በዝምታ እንዲፈጸም ሲደረግ በእንቢታና በትግል ግን የምታሸንፈው አገዛዙ በንቅናቄ በመደራጀትና መዋቅርን በመጠበቅ በህቡ በመንቀሳቀስ መታገል እንደሚገባም ተገልጿል። ስለ አንዲት አገራቸው ኢትዮጵያ ጽኑ አቋም መያዝ እንደሚገባ ተገለጸ። ለአገዛዙ ፍርፋሪ ገንዘብ ለሰሊጥ በጎጥ ለመባደን ለዘረኝነት ለሚጠፋ ለጊዜያዊ ነገር ብለን ሀገራችንን መካድ የለብንም። ነገር ግን ሀገር ከሚክዱ ካድሬዎች በተቃራኒ በመሰለፍ መታገል ይገባል ተብሏል። ለንጹሃን ግፋን ድምጽ ሁኑ። ነገ እንዳትታፍሩ። ታጋዮችን ለማሳሰር ከበሮ ከመምታት ይልቅ በአሰት ድምጽ አትሆኑ። አትመስክሩ። ነፈሰው ጋር አብራችሁ አትንፈሱ። ዳገዛዙን ካድሮችም አምናችሁ መንቀሳቀስ የለባችሁም ሲሉ የፖለቲካ አዋቂዎቹ ለህዝብ መልእክት አስተላልፈዋል። በመተማ ወረዳ በሬ እንዲሁም ሻሮ በሚባሉ ተራሮች አቅጣጫ ውጊያ ከፍተው የነበሩ የቀማንት ኃይል ከወያኔ ኃይል ጋር በመጣመር እንደሆነ ወረዳው አስታውቋል። በተጠቀሱት ቦታዎች ሁለቱ ኃይሎች ከሌሊቱ 11 ሰዓት ጀምሮ ጥቃት እንዳደረሱ የተናገሩት የመተማ አካባቢ ዝባይ ኃይል ተመተው መመለሳቸውም ተገልጿል። ነገር ግን የዚህ አካባቢ አርሶ አደር ነዋሪ በሱዳንና በቅማንት እንዲሁም በወያኔ ወራሪ ኃይሎች ሲሉ መከራና ውርጅብኝ ሲደርስበት አገዛዙ ይባስ ብሎ የአካባቢውን ታጣቂ እያመናመነና ኃይላቸውን እያቀጨጨ እንደሆነም ተገልጿል። ጽንፈኛው የቅማንት ኃይልና ወያኔ በቅንጅት ጥቃቱን የከፈቱት ወደ መሃል መሻገሪያ ለማበጀት አስበው ነበር ሲሉም አክለዋል። ሱዳን በጥቃቱ አለችበት ወይም የለችበትም ለማለት የሚያስደፍር ነገር የለም። ያገዛዙ ኃይሎች እዛ አካባቢ ያለውን መረጃ ሙሉ በሙሉ ስላጠፉት፣ ሆኖም ግን ቦታ ሰጥተዋቸዋለች፣ እዚያ ነው ተጠልለው ያሉት በማለት ስለ አጥቂዎቹ መነሻ ተገልጿል። የሰሞኑ ጥቃት የተፈጸመባቸው አካባቢዎች ለገንዳ ውሃ እንዲሁም ለመተማ ዮሐንስ ከተሞች ቅርብ መሆናቸውም ተነግሯል። ያለ ጦርነት መኖር የማይችለው ወያኔ በዋግ በወልቃይት አቅጣጫ በሱዳን ድንበር አካባቢ ወረራ ከፍቷል። አሁን ግዜ ሶስተኛው ዙር የሰሜኑ ጦርነት እንደቀጠለ ሲሆን የሰሞኑ የመተማ ጥቃት የጦርነቱ አንድ አካል ነውም ተብሏል። ባለፈው አመት ናሲወር አጋማሽ ላይ መልሶ ያገረሸው ጦርነት ተከትሎ የወያኔ ኃይሎች ለሁለተኛ ጊዜ በተቆጣጠሯት የሰሜን ወሎ ከተማ ቆቦ ውስጥ የዘፈቀደ ግድያና የመብት ጥሰቶች ፈጽመዋል ሲሉ ነዋሪዎች ገለጹ። ያገዛዙና የወያኔ ቁማር ሴራ የተሞላበት ጦርነት ንጹሃንን ያለመ እንደሆነና በርካታ ንጹሃንም በዚህ ጦርነት ሳቢያ ህይወታቸው እንዳለፈ ብዙ ቤትም እንደተፈታና በርካቶችም በግዞት በመርኮ በወያኔ እንደተወሰዱም ተገልጿል። በሰሜን ወሎ ዞን የራያ ቆቦ ወረዳ ውስጥ የምትገኘው የራያ ከተማ በወያኔ ኃይሎች ቁጥጥር ስር በነበረችበት ከአንድ ወር በላይ ጊዜ ውስጥ ታጣቂዎቹ ግድያ፣ መደፈር፣ ማሰቃየትና ዘረፋ እንደፈጸሙም ነዋሪዎቹ ገልጸዋል። የወያኔ ኃይሎች ወደ ከተማዋ እንደገቡ የአካባቢው ሚኒሻዎች ናቸው ያሏቸው ንብረቶች በመጧቸው መኪኖች ጭነው እንደወሰዱ የሚናገሩት ነዋሪ በርካታ ሰዎች ገለዋል ብለዋል። የሚሊሻ አባላት ልጆች ናቸው ያሏቸውን ሴቶችን ወደ ጫካ ወስደው ደፍረዋል ሲሉም ተናግረዋል። አሁንም ለደህንነት ስጋት እንዳለባቸው በመናገር ስማቸው እንዳይጠቀስ የፈለጉ ግለሰብ በራያ ቆቦ ውስጥ በግብርና ስራ የተዳደረ የነበረው ወንድሙ በወያኔ ኃይሎች መገደሉን ተናግሯል። በአካባቢው ያገረሸው ጦርነት ሲሸሽ በታጣቂዎቹ ተገሏል ሲል ገልጿል። ታላቅ ወንድሜና ጓደኛዬን መንገድ ዳር ነው የገደሏቸው። መገደላቸውን የሰማነው አስክሬናቸውን ከቀበሩ ሰዎች መሆኑንም የአካባቢው ነዋሪዎች ገልጸዋል። ዳግም ባገረሸው የሰሜን ኢትዮጵያ ጦርነት ከፍተኛ ውጊያ ከተካሄደባቸው አካባቢዎች መካከል ከትግራይ አካባቢ ጋር የሚዋሰነው የራያ ቆቦ አካባቢ አንዱ ነው። በዚህ ግንባር ከፍተኛ ጦርነት እንደተደረገ ነዋሪዎቹ ይናገራሉ። ይህንን ተከትሎ የወያኔ ኃይሎች አብዛኛውን የራያ ቆቦ አካባቢ ለመቆጣጠር ችለው ቆይተዋል። ጦርነቱ አሁን በተለያዩ ስፍራዎች እየተካሄደ ሲሆን ከአንድ ሳምንት በፊት የወያኔ ኃይሎች ከቆቦ ለቀው ቢወጡም ከአስፓልቱ ውጭ ያለውን የገጠሩን አካባቢ ግን አሁንም ሙሉ በሙሉ እንደተቆጣጠሩትና ህዝቡን በጭንቀት ውስጥ እንዳለም ተገልጿል። በአዲስ አበባ ተማሪዎች የአንድ አካባቢ መዝሙር አንዘምርም ማለታቸውን ተከትሎ ርዕሰ መምህርና መምህራን በአገዛዙ ታስረዋል። በቂርቆስ ክፍለ ከተማ የፈለገ ዮርዳኖስ ትምህርት ቤት የኦሮሞ ባንዲራ እንሰቅልም ያሉና ተቃውሞ ያነሱ ተማሪዎችን ተከትሎ የትምህርት ቤቱ ርዕሰ መምህር፣ ምክትል ርዕሰ መምህርና ሌሎች ሶስት መምህራን መታሰራቸውም ለማወቅ ተችሏል። ሰሞኑን ጠዋት ላይ የኦሮሞ መዝሙር አንዘምርም የአንድ አካባቢ ባንዲራ ማንሰቅልም ያሉ የቂርቆስ ክፍለ ከተማ የፈለገ ዮርዳኖስ ትምህርት ቤት ተማሪዎችን ተቃውሞ ተከትለው ጽንፈኛው የኦህዴድ ቡድን ወደ ትምህርት ቤቱ ፖሊስ በማሰማራት ከሰዓት በኋላ ከቀኑ 9 ሰዓት ላይ የትምህርት ቤቱን ርዕሰ መምህር ጨምሮ ሌሎች መምህራን ወደ እስር ቤት መውሰዱ ተሰምቷል። አፋኙ ቡድን ቃላቸውን ሳይቀበል በጣቢያው እንዲያድሩ ማድረጉም ተገልጿል። የታሰሩትም የትምህርት ቤቱ ዋና ርዕሰ መምህር አቶ ኤርሚያስ፣ ምክትል ርዕሰ መምህር አቶ ስቲፋኖስ እና አቶ አለሙ እና ሌሎችም ሶስት መምህራኖች እንዳሉበትም ለማወቅ ተችሏል። ለሰዓቱ የነበረን ዜና ይህንን ይመስል ነበር። ከቀሪ የፍኖተ ዴሞክራሲ ዝግጅቶቻችን ጋር መልካም ቆይታ።
ደብዳቤዎች አምድ ፕሮግራም
ከእናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምንናስተናግድበት መድረክ ነው።
ይድረስ ለፍኖተ ዴሞክራሲ ያድማጮች ድምጽ። የመንግስት የባንክ ባለስልጣኖች የብርን ምንዛሪ አቅም መንኮታኮት እንደ ጸጋል ያስመስሉ መዳከሩን ተያይዘውታል። ይበልጥ እንደሚወድቅና የኢኮኖሚውን ክስረት እንደሚያሳይ ሸፋፍ ነው ሊጠቅመን እንደሚችል ያስረዱን እየጣሩ ናቸው። የብሔራዊ ባንኩን ምክትል ሙከራ ማጤኑ በቂ ነው። በአሜሪካ ዶላር ቁጥጥር ስር እንዳለንም ጉዳቱን ሆነ ጥቅሙን ሸፋፍ ነው ሊያልፉ ፈላጊዎች ናቸው። የብር መንኮታኮትና የውጭ ምንዛሪ በገዢዎች ተጠልፎ ተሰርቆ መባከን ምን ያህል ነጋዴውን ህብረተሰብ እንደጎዳው የማያውቅ የለም። ቀውሱ ተባብሶ ቀጣይ ነው። የኑሮ ውድነት ሊቀንስ ቀርቶ ከነበረበት ይጨምራል ይባባሳል። የተከሰተው ረሃብም ህዝብን ከወያኔና ሸኔ ጎን እየጨረሰ ነው። አብይን ጨምሮ ሁሉም ስራ ፈቷል። በህይወት ቢኖር ደበላዲንሳ ይል እንደነበረው ያለንበት ርዕዮተ ዓለም ይህ ነው ሲሉ ሞላ ፋንታውን ከድሬዳዋ ደብዳቤያቸውን አጠናቀዋል። ለፍኖተ ዴሞክራሲ ሬዲዮ አዘጋጆች ብርታቱን ይስጣችሁ። ደመቀ መኮንን ሆነ ባጫ በፖለቲካውና ዲፕሎማሲያዊ ዕውቀት ብዙም የሚታሙ ግለሰቦች አይደሉም። አሁን ደግሞ ከወያኔ ጋር ተዳራዳሪ በሚል የብርሃኑ ጁላ ስም መነሳቱ ብዙዎችን እግዚኦ አሰኝቷል። ለሹመት ቦታ ሆነ ለዚህ ተልእኮ የበቃው ኦሮሞ በመሆኑና የአብይ ታዛዥ በመሆኑ እንጂ መቼም በችሎታው አይታማም። የኢትዮጵያን ጥቅም በመር ማስጠበቅ ቢፈልግ ይህ ባልተደረገ ባልሆነ ነበር። ግን ድርድሩ በስነ ስርዓት እጅ ለመስጠት ስለሆነ ኢትዮጵያን የሚጠሉ ሰዎች በጠራራ ፀሐይ ለወያኔ በድርድር ሽፋን ቢንበረከኩ የሚያስገርም አይሆንም። ወያኔ በአልጀርስ ለሻቢያ እጅ ሰጥቶ ተገልብጦ ድል አደረግን ሲልና ቅጥረኞቹም ሊያወናብዱልን ሲጥሩ የነበረውን አንረሳውም። ነገ ተነገ ወዲያም ቲያትሩ ሊደገም አቆብቁቧል። ነቃንበል ጎበዝ ሲሉ ኤልያስ ሙሉጌታ የቀድሞ ሰራዊት አባል ከደብረ ዘይት ኢትዮጵያ ደብዳቤያቸውን አጠቃለዋል።
ሰላም ጤና ይስጥልን። የፍኖተ ዲሞክራሲ ደብዳቤዎች አምድ ዝግጅት ክፍልና የዚህ ፕሮግራም አድማጮቻችን እንደምን ሰንብታችኋል? እንግዲህ ከሰሞኑ የአገዛዙ ወደ መከላከያ ትውልዱን እያጋዘና በየመንገዱ ወድቀው ጧሪ ቀባሪ ያጡ የምስኪን የደሃ ልጆችን ለሳት ለማገዶ በመዳረግ ደረጃ አስከፊ ተግባሮች ሲፈጸሙ ሰንብተዋል። በተለይ በተለያዩ የኦሮሞ አካባቢዎች ለማየት እንደሞከርነው ያገዛዙ ሰራቂዎች ጻናትን በግዳጅ ወደ ወታደራዊ ስልጣና መላካቸውን አበብሰው ቀጥለዋል። ኗሪዎች እንደገለጹት በሰሜን ሀገሪቱ ክፍል ጦርነት ዳግም ካገረሸ ጊዜ ጀምሮ ያገዛዙ ሰራቂዎችና ካድሬዎች ሰራዊቱን ለመደገፍ በሚል ሰበብ በግዳጅ ከህዝቡ ገንዘብ ከመዝረፍ ጀምሮ እድሜያቸው ያልደረሱ ጻናት ተማሪዎችና ወጣቶችን በማስገደድ ወደ ጦርነት የላኩ ይገኛሉ። እነዚህ አንድ አንጀት ትውልድ ቢያልቅ ትውልድ ይቀጥላል ብለው የሚያስቡ ድፍን የሀገር ጥላቻ ያለባቸው ተረኛነን ብለው እስከ መገንጠል የግንጠላ ቡድን አቆቁመው የሚንቀሳቀሱ ቅጥረኛ አካላት ከልክ ያለፈ ስርዓታዊ አፈና የነጻነታችንን ቀን ያቀርበው እንደሆነ እንጂ ከትግላችን ወደ ኋላ እንደማንመለስ ሊታወቅ ይገባል። የምስራቅ ሐረርጌ ዞን የታወረዳ ኗሪዎች በአካባቢው ወጣቶችን በግዳጅ ወደ ወታደራዊ ማሰልጠኛ የመላኩ ጉዳይም ተባብሶ ቀጥሏል። ነገር ግን ይህ በዚህ አካባቢ ብቻ የተወሰነ አይደለም። አገዛዙ በተለያዩ የሀገሪቱ ክፍሎች የትኛውንም ወጣት ከጎዳናም ቢሆን ያነሳ ወደ መከላከያ ማመላለሱን ተያይዞ ቀጥሏል። ለማይቀረው የነጻነት ትግል ሁሉም በድርሻው እጅ ለእጅ ተነስተው ጥላት ላይነሳ
መድፈጫ ሰዓት የቀረበም ይመስላል። ከጫፍ እስከ ጫፍ ኢትዮጵያውያን በአገዛዙ ላይ አመጻዋል። አመጻቸውን ግን የሚገልጹበት መንገድ የተለያየ ነው። ነገር ግን በዚህ የሚገታ ብቻም ስላልሆነ ህዝብ ከጫፍ እስከ ጫፍ ከቀበሌ ወረዳ እስከ አካባቢና የላይኛው አካል ድረስ ያሉ ቅጥረኛ ካድሬዎችን እንቢ ለሀገሬ በማለት መታገል ይገባል። ዝምታው ይሰበር፣ ከልክ ያለፈ ትግስት ደግሞ ይበቃል። ኢትዮጵያ አንድ ትውልድ ጨርሳለች። ድጋሜ ለታሪክ የሚተርፍ እስኪቀር ድረስ መታገስ ደግሞ ከባድ ነው። ስለዚህ አገዛዙን ንጹሃንን በግፍ መጨፍጨፉ ሳይንስ ድጋሜ አፈና እጅግ በጣም ይሰለቻል። ያገዛዙ ስርዓት ያልተመቸው በሰላም ወጥቶ መግባት ያልቻለ ወጣት እንዴት መከላከያን ሊቀላቀል ይችላል? መጀመሪያ አንድ ህዝብ ካገዛዙ ጋራ ፍቅር ሲኖረውና አገዛዙ ያገዛዙ ጭቆና ቀንበር ቀሎት መጥኖት በዚያ ልክ መተዳደር ሲችል ካልሆነ መስተቀር መሃል ያለው ህዝብ በሰላም መኖር ሳይችል መከላከያ ላይ ሄዶ ያለው ሰላምስ ምን ያህል ዋስትና አለው ይላል ወጣቶች በበኩላቸው። ለወጣቱ ግን ይሄን ላለው አባቶቻችን መኖር ሳይፈልጉ ቀርተው ሳይሆን ለትውልድ ለኛ ብለው ራሳቸውን መስዋዕት አድርገው ትውልድን እና አገርን አኖረው አስረከቡልን። ይህ ትውልድ ወይ አባቶችን መሆን ወይ ደግሞ ባርነትን መርጦ መቀመጥ አለበት። ሁለቱንም መምረጥ ወይም መሃል ነዋሪ መሆን ደግሞ አይቻልም። ምክንያቱም ሲስተሙ ይተፋል። ተገባን ሁሉም ጥቃት መልኩን እየቀያየረ ከያክታጫው የሆነው በተሰላ ሁኔታ መዋቅራዊ ስለሆነ ነው። ነገ ሌላ መድረክና ድራማ መላልሰው ይመጣሉ። አገዛዙ ከነግብር አበሮቹ ኦሮሞማ በተለይ ኦሮሞን ለመገንጠል የተዋቀረ የግንጠላ የሆዴድ ቡድን ኦነግ የትኛውንም አካባቢ እንዲገዛ እንዲቀጠቀጥ እንዲያስገብር እንዲጨፈጭፍና እንዲጨርስ ሙሉ ኦሮሞን ከየትኛውም አካባቢ ነፃ አውጥቶ ለግንጠላ እንዲያዘጋጅ ተልኮ ተሰጥቶት በጀት ተመድቦለት በፋይናንስ እየተደገፈ የትኛውንም ባንክ እየዘረፈ ያለምንም ተጠያቂነት በነፃነት ህዝብን እየጨፈጨፈ ይገኛል። ይህ ያገዛዙ የቀዳሚ ተግባሩ መሆኑን የሚያረጋግጡ በርካታ ምክንያቶችን ማሳያዎችንም እያየን ነው። ወጣቱ ይህንን ሁሉ እያየ ምን ይጠብቃል? ተነስተን ቤተሰቦቻችንን ብሎም አካባቢያችንን አገራችንን ካገዛዙ የደነዘዘና የባከነ እጅግ አስቀያሚ ጭፍጨፋ ማዳን ይጠበቅብናል። ነፃነት በሞቴ ተብሎ በልመና አይገኝም፣ በየትኛውም ዋጋ ይመጣል እንጂ። አባቶች የደም ዋጋ ከፍለው አገራችንን ከነፃነቷ ጋራ ሰንደቁን ካስረከቡን እኛ ደግሞ ለትውልድ የምናስረክበው ነፃ ሰንደቅ ዓላማና ኢትዮጵያን ስለሆነ በዚህ ልክ ራሳችንን ማዘጋጀት እንደሚጠበቅብን ትኩረት ማድረግ ይገባናል። ነፃነትን ካልዋጋ የመረጠ በታሪኩ ያልተጻፈ ባርነትን ውድ ዋጋ ራሱ ከፍሎ ይሸከማል። በየቀኑ ቀስ በቀስ ዙሪያህን እየተገዘገዘ መሆንን አውቀህ ጠንክረህ ነቅተህ ተዘጋጅ። አንድነትን አጠንክር፣ ያለህን ወሉለህ አዘጋጅ፣ ቆርጠህ ተነስ፣ ወጥር። የዛሬው መልእክቴ ነው። አንዳርጋቸው ነበርኩኝ ከሻሸመኔ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና እንዲሁም አድማጮች የከበረ ሰላምታዬ ይድረስ። ታሪካዊት ኢትዮጵያን ለማፍረስ በሻቢያ የተፈጠረው ወያኔ፣ በወያኔ የተፈጠረው ኦፒዲዮ፣ በኦነግ የተፈጠረው ብልጽግና የመጥረቢያ እጀታ የሆኑት ከሃዲ ምሁራንና የደከመውን ከማበረታታት ይልቅ ግፉ ያብቃ፣ ዘረኝነት ይወገድ ብሎ የቆመውን ጠልፎ ለመጣል በየአጋጣሚው የሚዘምተውና ድግሷ እንዳማረላት ወደ አገር ገባ ወጣ እያለ ጥቅማ ጥቅም የሚያሳድደው ዲያስፖራ አሉታዊ ሚናው እንዴት ይናቃል? እንናገር ከተባለማ ኢንቨስትመንት በሚል ፈሊጥ ወያኔዎችን ያከበረው እነ ኢዜማን የደጎመው የሞቱ ኦነጎች ላይ ነፍስ የዘራው በርዳታ ሰበብ የከበረውን ጉማሬ ማን ፈጠረው ቢባል ማን ሊሆን ነው? በወገኖቻችን ላይ ክፉ ሟርት እንጂ ይደርሳል ተብሎ ማሰብ እንኳን የሚዘገንን የዘር ፍጅት፣ ሰቆቃ፣ ቤት አልባ፣ አገር አልባ፣ ወገን አልባ ያደረገው ጸረ ሕዝብ ጦርነት እየተካሄደ ባለበት ደግደጉን እናውራ ብንል ራስን ከማታለል በቀር ሌላ ሊሆን አይችልም። በመሆኑም ያለንበትን አስከፊ ሁኔታና ለዚያ በቋጥን ታሪካዊ ከሃዲዎች በስም በመጥራት ግድ ይሆናል። ስርዓቱ ዘረኝነት ነው። በመሆኑም ከፈረደበት አንዱ ክፍል በእኛ ጋር አማራው ጣላት ይደረጋል፣ አገዛዙን ያያዘው ዘውግ ተበዳይ ይሆናል። ብልሹ ስርዓት ለፈጠረው አበሳ ሁሉ ተጠያቂ እንዲሆን ትርክቱ ይደጋገማል። ህብረተሰብ ተባብሮ እንዳይነሳም በጎጥ በቋንቋ በሃይማኖት ከፋፍሎ የስልጣን እድሜውን ያራዝማል። አጋጣሚውን በመጠቀም ጣላት ባደረገው የህብረተሰብ ክፍል ላይ የዘር ፍጅትን ያካሂዳል። የገዢውን ፓርቲ የዘራረግ የበላይ ለማድረግ የሚሊዮኖች ሰብአዊ መብትም ሆነ የዜግነት መብት ይገፈፋል። የብዙ ሺህ ንጹሃን ደም በግፍ ይፈሳል። ፍጅቱን ለማፋጠን አሸናፊ የሌለው ጦርነት ይከፈከፋል። ሚሊዮኖች ሜዳ ላይ ወድቀው በቀን አንዲት ዳቦ ሲያርባቸው በአንጡራ ሀብታቸው ኮሎኔሉ ድሮን ለተባለ አሻንጉሊት መጫወቻው አውሎታል። በ49 ቢሊዮን የትየለሌ ብር ወጪ የፊንፊኔ ንግስናውን ይፋ የሚያደርግበት ቤተ መንግሥት ቤታራዊት ቢባል ይቀላል የሚገነባ ብቻ ሳይሆን የህዝብ ያለው ንቀትም ሐውልት ሆኖ የሚያቆምበት ይሆናል። ጌታዋን የተማመነች በግ እንዲሉ ይህን መሰል ታሪካዊ ወንጀላቸውን በግልጽ እንደ ጀብዱ በሚለፈፉባት አገር የወገኖቻችን ሕይወት ወርዶ ቁጥር በሆነባት ኢትዮጵያ የእኛ ዜጎቿ ዝምታ በራሱ በታሪክ ከማስወቀስም አልፎ በዝምታችን ተባባሪ እንዳያደርገን ያሰጋናል ባይ ነኝ። ደፍረን ለመቆም ተቃውሟችንንና ቁጣችንን ለመግለጽ ያንድ ሰው ሕይወት ይበቃን ነበር? ከገዢዎቻችን አፍ ላይ ነጥቀን ስለ ሰላም ከማስተጋባት ይልቅ መክፈል ስላለብን ዋጋ መምከሩ ይቀድማል። ሰላም ያሳጡን እኮ አገዛዙን የያዙት ጠባብ ዘረኞች ናቸው። እነሱ ሥልጣን ላይ እስካሉ ሰላም በየትኛው ተአምር ነው የምትገኘው? ደም የጠማቸው ዘረኞች መቀሌና 4 ኪሎ ተደላድለው በሚያሸብሯት አገር ሰላም ዝር እንደማትል ከወዲሁ ተረድተን ሰላም እንደ ማንኛውም የሰው ልጅ መብት የግፍ አገዛዝን በማስወገድ የምትገኝ የሕዝባዊ ድል ውጤት ነች። ሰላምን ለማስፈን ዘረኝነትን እናምክን፣ እውነተኛው ኢትዮጵያዊ አርበኝነት ይለምልም ሲሉ ግርማ ገመቹ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። ውድ ፍኖቶችና የዘውትር በየሳምንቱ አር የሚተላለፉን የደብዳቤዎች አምድ አድማጮች በሙሉ፣ ውድ አድማጮች ሆይ ዛሬም እንደወትሮዬ መልእክቴን ወደድን ጠላን ተሸፋፈነ አልተሸፋፈነ ያ የተፈራው አልቀረም ወደ ጦርነት በባሰ መልኩ ከሰሜን እስከ ደቡብ ከምስራቅ ከምዕራብ ባሉት ቦታዎች ሃይማኖትና ጉሳን ባተኮረ ጦርነት እየተላለቀን መሆናችንን ያሰማችሁ ካላችሁ ስሙ ይያልኩ ጀምራለሁ። ውደጎነች ሆይ ለዚህ ሁሉ መንስኤው የሆነው ህገ መንግስትና ራሱ መንግስት መሆኑ ሁላችንም የምናውቀው ሀቅ መሆኑን የምንዘነጋ ያለና መስለኝም። ለማስተዋሻ ያህል ይህ የሞኝ መሳይ ጮሌና መሰሪው መሪ ከወያኔ ጋራ በስውር አማራና ሌላ ሀቀኛ ድርጅቶችን ጭምር እንምታ ብሎ በጥንስሱ በተስማሙት መሰረት ህፃናት ጫዋታ እስከሚመስል ድረስ አዩኝ አላዩኝ እያሉ አንዴ በጤዛ በጢሻ ሌላ ጊዜ በስልክ አልፎም በተለያዩ የአፍሪካ አገሮች ለስራ ጉዳይ እየተባለ በሚደረገው የመንግስት ጉብኝት ሰበብ አንዴ ራሱ ሌላ ጊዜ ተወካይ የላከስ ለኢትዮጵያ የተባለ አጀንዳ ውሸት ሆኖ ስለ ወያኔና ኦነግ የስልጣን መያዝ ጉዳይ ተመካክሮ ይመጡና ችግር በሌለበት የኢትዮጵያ ችግር ያለው በአማራ ክልል ነው በማለት አገር እየደፈረ አማራም አይበደል በማለት ከጸረ አንድነት ከሆነ ወራሪ ወያኔ ገትሮ የሚታገለውን ፋኖን ማሳደድ የወያኔና የኦነግን የበኩል ልጆች የሆኑትን እንደ ሸኔ ያሉ ድርጅቶች ያለ የሌለውን ኃይላቸውን አጠናክረው አስተባብረው በተለይ አማራን እንዲጨፈጭፉ ሌት ተቀን በሴራ ተጠምደው ይህ ህዝብ በሰላም እፎይታ አግኝቶ እንዳይኖር በተለየ መልኩ አማራ ብቻ ከሌላው ነጥሎ ለመምታት የተቋቋመ ሚስጥራዊ ቡድን በሚሰጠው ትዕዛዝ መሰረት ያንን የፈረደበትን አማራ ከህፃን እስከ መነኩሴ ሳይቀሩ ከመግደላቸውም በላይ በመንደሩ ያማረባቸው ሙክትና በሬ ሳይቀሩ የቻሉትን አርደው ይበላሉ፣ ያቻሉትንም ይዘርፋሉ፣ የበረገጉትንም እንደ ሰው ይረሽናሉ። አረ ስንቱ ወገኖቼ አማራ ካልጠፋ ኢትዮጵያ ማጥፋት አንችልም ብለው ጥርስ የነከሱም ራባውያን በሚሰጧቸው ድጋፍ ተመክተው ጅብ በሌሎች እንስሳት ላይ የሚፈጸሙን ግፍ በአገራቸው ህዝብ ላይ ወያኔ ፈጽመዋል። ራባውያንም ከገዳዮቹ በባሱ መልኩ ከገዳዮቹ ከፊትም ሆነ ከኋላ በመሆን 120 ሚሊዮን ህዝብን ትቶ ንቆ ከወራዳና አጥፊ ቡድኖች ጎን ቆሞ ኢትዮጵያና ኢትዮጵያውያንን አምርሮ ሲታገሉ በአይናተናል በጆሮአችንም ሰምተናል። ይህ ጉድ የዓለም ታሪክ መዝግቦታል። መቼስኛ ኢትዮጵያውያን እንኳን ዛሬና ድሮም ቢሆን ወራዮች ቤታችን ድረስ ስለመጡብን መከተን መለስናቸው እንጂ እስከ ቤታቸው ድረስ ሄደን አልተጣላናቸው። እነሱ ግን ያንንም ሆነ ዛሬ የውስጥ አጋሰሶችን ይጋለው ሰላም ነሱን አጠቁን እንጂ ዛሬ እኛ እነሱን አልተጋፋናቸው። እነሱ ግን እኛን ክፉኛ ተፈታተኑ አዳከሙን። ተርፈን ብንኖርም ሰዎቹ ቂማኞች ጥቅማኞች ናቸውና አልፎም እንደወያኔዎች ሁሉ በእነሱ በላይነት ስር ተቀብረን እንድንኖር ብቻ የሚፈልጉ ናቸውና እንግዲህ ወደፊት ኢትዮጵያዊ ሆኜ ኢትዮጵያን መርቼ እኖራለሁ የምትል ዜጋ ፖለቲከኛ ሁሉ ማወቅ ያለባችሁ ከመራውያን የሚኖራችሁ ግንኙነት ከሻይ ማንኪያ ያህል ብቻ መሆን አለበት። የድሮ አባቶች እነሱን አጥብቀው የተዋጉት ወደው ሳይሆን እንደዛሬው ያንኔም ሰላም ስለነሷቸው ሁሌም የመራውያን ትግል እግዚአብሔርን ማመን ትተን እነሱን አምነን ያሉንን ሁሉ ተቀብለን አግራችንም ጠፍታ እኛም ተዋርደን ታሪክ የለሽ ህዝብ ሆነን እንድንኖር የዘውትር ህልማቸው ሲሆን እኛን እግዚአብሔር ሲፈጥረን ገዢም ተገዢም ሳንሆን ነጻ ህዝብ ሆነን እንድንኖር በፈቃዱ መርቆ ስለፈጠረን ለቅን ገዢዎች አንመችም። የሰውን አንፈልግም የራሳችንን አንሰጥም። ጠንከር ያለ መርህ ያለን ህዝቦች ስለሆነን ባለንበት አቋም ላይ ሆነን የነሱን ጉዳይ ለእግዚአብሔር አሳልፈን ሰጥተን ዋና ትግላችን መሆን ያለበት በመሐላችን በሚገኙ በእነሱ ሳምባ የሚተነፍሱ ባለ ሁለት እግር ፈረሶች ጋር ይሆናል። ወገኖቼ ሆይ ዛሬ ከመጣ ሁሉም ጋር የሚያጎበድድ ነጭን እንደ መልአክ የሚያመልኩ የባንዳ ዝርያ ያላቸው በኢትዮጵያ ምድር ኖረው ዳግመኛ የመራውያን ፈረስ ሆነው እንዳያገለግሉ አድርገን ድራሻቸውን እስከሚጠፋ ድረስ መታገል አለብን። ድሮም ጠላትማ ጠላት ነው አስቀድሞ መምታት አሽክሻክዩን እንዳሉት ሁሉ ችግር ያለው ዚህኛ ጋር መሆኑን ተገንዝበን ይህ አሁን ስልጣን ላይ ያለው የአብይ መንግስት ኡነተኛ የኢትዮጵያ መንግስት ቢሆን ኖሮ ማድረግ የነበረበት ጸረ ኢትዮጵያ ኃይሎችን ላይ ብቻ ማተኮር ሲገባ እንዲሁም ስልጣን አለኝ ብለው ሰይጣንና ከመላእክ ሳይለይ በአንድ መቀመጫ ወቃጩን ታዝበን እነሱም ይህን ዘረኛ ከሄዱን ካላሻሻለ መጨረሻው ላይ ራሱ ከጥንፈኞች ጋር ይዞት እንደሚጠፋ ሁሉ ከወዲሁ ያሰመረን እሱም ይህን እንደ አሸን የፈላውን ሸኔን አቅፎ በፋኖላ አይኑን የጣለበት ጉዳይ አንድነት ኃይሎች ቀርቶ የራሱ ጸረ ኃይሎች ጭምር ያስገረማቸው መሆኑን የራሱ ድጋፍም ጭምር የሚታዘቡት ሆኖ ተሰምቷል። በተረፈ ግን ስለ አማራ ክልል መንግስት መሪዎችን በተመለከተ ግን ምንም አይነት ኮመንት ወይም አስተያየት ከተቻለ ሁላችን ባንጽፍ ጥሩ ይመስለኛል። ምክንያቱም እነሱ የአብይ መንግስት እንደራሴዎች አሜን ብለው የተቀበሉና የአብይን ቀጭን ትዕዛዝ ፈጻሚዎች እንጂ የአማራን አጀንዳ አንስተው እንዳይቆረቆሩ የአማራነት ስሜታቸው በኦነግ ኦዴፓ የተሰለቡ እስከሚመስል ድረስ እስ በራሳቸው በአማራነታቸው የተሸማቀቁና የክልላዊ መንግስት ብልሽቱን ቀርቶ ጠረንም ያላቸው አይመስለኝም። ለማንኛውም አሁን መጨረሻቸውን ለማየት የተቃረበ ይመስለኛል። አረ ለመሆኑ ሰዎቹ ምን ነካቸው? የአብይ ብልጽግና በተለያየ ትግል አጋጥሞች እየተጠቀመ የአንድነት ኃይል ቀንድ እየሰበረ ኢትዮጵያን አስቀድመዋል ይያለ ሲወሸክት በሌላ በኩል አገር አፍራሽ ሸኔ በስውር በእንደሽመልስ ያጠናከረ ፊት ለፊት ራሱን አማራጭ የሌለው መሪ አድርጎ በማቅረቡ ከኛ አልፎ የዓለም መሪዎችንም ለማሳመን እየጣረ መሆኑን እየሰማን ያለ ጉዳይ ሲሆን መቼስ ፖለቲካው አንድ ጊዜ እየጠነዛ ሲሄድ በፖሊቲካ ይሆናል። ዛሬ በአገራችን እየተካሄደ ያለው ምስጢራዊ አፈና ፖለቲካ ዞሮ መጨረሻው ላይ ሴረኞቹን መልሶ ዋጋ እንደሚያስከፍላቸው እውነቱን ማን በነገራቸው ያሰኛል። መቼ ውሸት ለጊዜው እንጂ ከእውነት ፊት ለደቂቃም ይሄል እንደማትቆም ሁላችንም ጠንቀን እናውቃለን። ወገኖቼ ሆይ ብዙዎች በደልንና ገድልን ዋሽተን የምንጠብጦ ስልጣን ምን ያህል ርቀት ይወስዳቸው ሳይያውቁ ጊዜያቸውን ለማጥ በመሳሳት ሳይሆን ከፋስ ሲጎነጉኑና የሰው ልጅ ህይወት በማጥፋት ያሳልፋሉ። መጨረሻቸውም ራሳቸው ይጠፋሉ፣ በታሪክም ሲኮነኑ ይኖራሉ። እንግዲህ በዛሬቱ ኢትዮጵያ ታሪክ በአማራ ህዝብ ዘንድ ከፍተኛ እየተወቀሱ የሚኖሩት የአማራ ክልል መንግስት መሪዎች ይመስለኛል። ምክንያቱም ኦነግና ወያኔ ህዝቡ እንዳይመክት የአማራን ህዝብ ከጠላትም በላይ ጠላት ሆኖ ከአብይ ጎን ድርቅ ብሎ በመቆም ህዝብን አሳዝነዋል። የአማራ ልጆች ለህዝቡ እንዳይታገሉ እንቅፋት ሆነዋል። ፍርድ ቤቶች ነጻ የለቀቁትን እስረኛ ተራ ፖሊስ በገዢዎቹ ትዕዛዝ በፍርድ ደጃፍ እየጠበቀ ሌላ እስር ቤት ይወስዳል። እንግዲህ ሁሉን የአገዛዙ ብልሽነት ነው። ይህ ሁሉ ተደምሮ ነው የአማራ ክልላዊ መንግስት ከሌላው ክልላዊ መንግስት ደካማና አድርባ ያሰኘው። እንግዲህ አሁንም ታረሙ፣ ንቁ፣ አይናችሁን ከፋኖ ላይ አንሱና ወደ ጠላት ብታነጣጥሩ ከአሁን የተሻለ የሰላም አየር ከህዝቡ ጋር መተንፈስና መቀራረብ ይመጣል። በተረፈ ኢትዮጵያ ሀገራችን የሁላችን ሀገር ናት፣ ከኛ በላይ ራሱ የፈጠራት እግዚአብሔር ይጠብቃት ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ሰላምታዬ ይድረሳችሁ። ፍኖተ ዲሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ የአፓ ሬዲዮ ፕሮግራም አዘጋጆች፣ አድማጮች በሙሉ አረ ውረድና ሰላሙን ስጠን። ዘንድሮም ተቃጠልን የአምናው ሳያንሰን። የደመራና የመስቀል በዓል አከባበርን በመስቀል ዕለት ማለትም ህይወቱ በድንገት ስላለፈችው ታዋቂው ድምፃዊ ማንዲንጎ አፈወርቅ ሀዘንና የቀብር ስነ ስርዓት፣ የቤተሰቡንና የሙያ ጓደኞቹ ትልቅ ሀዘን፣ የመንግስት አባላት ሀዘኑን የራሳቸው የፖለቲካ ዓላማ ለማድረግ የሄዱበት መንገድ በዚያውም የአድርባይነት ልክ የታዘብንበት ነበር። በዚሁ ቀን ከ200 በላይ አማሮች በግፍ በኦነግ ኦህዴድ እና በብልጽግና ጥምር መጨፍጨፍ ብቻ ሳይሆን እንደ ደመራ በዓሉ ችቦ አስከሬናቸው ተሰብስቦ በመቃጠሉ በመሪዎቹ በአጃቢዎቻቸው ጥምረት በተጠቀጠቁበት አድርባይ ጋዜጠኞች የመገናኛ ብዙሃን ትኩረት እንዳላገኘ መሆኑ ብቻ ሳይሆን አዲስ አበባ እንዳይገቡ የአማራ ብሔር ተወላጆች ላይ ሌሎች አሳዛኝ ድርጊቶች የሰማነውና የታዘብነው ነገር ነበር። ጉደኞቹ እየተፈራረቁባት በሚገዟት ሀገራችን የማይሰማና የማይታይ ጉድ የለም። እንደው በደፈናው የጉድ ሀገር መባሉ ሳይሻል አይቀርም። ከመንግስት ጀምሮ እስከ እምነት ተቋማት፣ ከፖለቲካ ድርጅቶች እስከ እድር፣ ከሙያ ድርጅቶች እስከ ግል የስራ ዘርፍ ድረስ በሁሉም አቅጣጫ የሚከናወነው አገር ከገባችበት ማጥ ማውጣት ሳይሆን ይበልጥ ሌላ አዘቅት ውስጥ በሚነክር ተግባር የሚወዳደሩባት አገር ሆናለች። የሰፈነውን አገራዊ ችግር ለመፍታት ሳይሆን መጠቀምን በሚሹ ቡድኖችና ግለሰቦች በሴራ ተተብትባ መድረሻዋ የማይታወቅ አገር ሆናለች። ከአንዱ መከራው ተዘፍቆ እየየ ሲባል የባሰ መከራው መስመጥ የአገራችን መታወቂያ የህዝቧም ዕለታዊ ኑሮ ሆኗል። የውጭ ኃይሎች ሳይቀር ጎራ ለይተው ጡንቻቸውን የሚያሳዩባት የሰሜኑን ጦርነት 2 ዓመቱን ጨርሶ ወደ 3ኛ ዓመት እየተንደረደረ ነው። በዚህ 2 እብሪተኞች ወያኔ ብልጽግናና ኦነግ በቀሰቀሱት የስልጣን ጦርነት ብፁዕ ንጹሃን ኢትዮጵያውያን በተለይ የትግራይና የአማራ ልጆች እንደ ቅጠል ረግፈዋል፣ እየረገፉም ነው። መፍትሄ ያልተገኘለት በጎሳ ፖለቲካ የሚሸረበው በማንነት ላይ ያነጣጠረው ጥቃት ከማህበረሰብ ወደ ቤተሰብና ወደ ግለሰብ ብዙዎቹ በእምነታቸው በአስተሳሰብ የሚቀጠፉባት ብቸኛው አፍሪካ አገር ኢትዮጵያ ብቻ ሆናለች። ቀደም ሲል ለነጻነት ተምሳሌነት ሁሉም አፍሪካዊ ብሎም በጥቁር ሕዝቦች ተምሳሌነት ያደረጓት አገራችን አሁን ላይ በድንቁርና የጎሳ ንትርክ፣ የእርስ በርስ ጦርነት እልቂት፣ የስደት፣ የረሃብ ተምሳሌነት ሆና በማስፈራሪያ የምትጠቀስ አገር ሆናለች። ጨቃኝ ስርዓቶችን እያፈራረቅ የምታስተናግደው አገር ከድጡ ወደ ማጡ ሆኖባት እንጂ የተሻለ ስርዓት ባለቤት ለመሆን አልቻለችም። ስርዓት ስንል ለብቻው የተንጠለጠለ ተአምራዊ አይነኬ መንፈሳዊ ኃይል ያለው ሳይሆን በሰዎች ተፈጥሮ፣ በሰዎች የሚተገበር፣ በሰዎች ድጋፍ ላይ የተንጠለጠለ ማለት ነው። ያለፉት ስርዓቶች በሙሉ ባለቤትና ተከታይ ነበራቸው። ያሁንም እንዲሁ ተከታይና ደጋፊው በማወቁም ሆነ ባለማወቅ በግድም ሆነ ተገዶ አምኖበት ሆኖ ተጭበርብሮ ተጠያቂ ከመሆን አይድንም። ለስርዓቱ ምሰሶና ጋሻ ከሆኑት በተቃራኒ በችግሩ መፍትሄ በመፈለግ በእነሱ የሚመረምሩና ለማሳወቅ ጥረት የሚያደርጉ ታግሎ ለማስወገድ የጣሩና በመጣር ላይ ያሉ ለሀቅ የቆሙ ሰዎች አልታጡም። በየጊዜው ያለውን ሁኔታ እየተነተኑ አስረድተዋል። ቀበኛ ስርዓቶችም በእነኚህ ደፋሮች ላይ ከስር እስከ ሞት እንዲሁም በማስፈራራት ከህዝብ እይታ ውጪ በማድረግ ሚናቸውን ተጫውተዋል። ጋዜጠኛው በብዕሩ፣ ዘፋኙ በዘፈኑ፣ ፋኖው በትጥቁ፣ ምሁሩ በትችቱ ጽሑፍ ታግሏል፣ እየታገለ ነው ያለው። ይህንን ብልጽግና የወያኔ ቡችላ ትግሉ ነገ ዛሬ ሳይል መፋፋም አለበት። የጠላት አሰላለፍ በቀላሉ የሚታይ አይደለም። በሰፈሩት ቁና መሰፈር አይቀርም። ትግላችን ይጠንክር። እግዚአብሔር ኢትዮጵያን ይጠብቅ። አሁንም የሽግግር መንግስት አሁኑ አመሰግናለሁ። ተስፋዬ ዘለቀ ከመካከለኛው ምዕራብ አሜሪካ።
ሰላም ፍኖቶችና የፍኖተ አድማጮች እንደምን ሰነበታችሁ? ካልሰማ መጣድ ጥሩ እንጀራ አይጠበቅም። ማውራት ሁሉ አዋቂነትን አይገልጽም። ዮሬና ዮሬኛ ቆንጆ የለም። መስማትን እንጂ ማውራትን ክብር አያሰጥህም። እናም ብዙ አታውራ፣ በዋራ ቁጥር የባዶነትን ስፋት ታሳያለህና ገና ለገና መድረክ አገኘው ብለህ ያለልክ አትለፍልፍ። በለፈለፍክ ቁጥር የአመለካከት ጥበት ይታይብሃል። ዛሬ አገዛዙና ግብረ አበሮቹ ህዝቡን በውሸት አቆማዳ እየሞሉ በማታለል ላይ ይገኛሉ። ሰክኖ ማዳመጥ፣ ሰክኖ መኖር ስትጀምር ባክኖ መኖርን ታቆማለህ። ህዝብ የሚሰማውን ካላስተዋልና ተናጋሪው እውነትነቱን ካላረጋገጠ በስተቀር ሁልጊዜ ውሸት ብቻ በመስማት ሀገር ልትቀጥል አትችልም። አድማጭነት የብስለት መገለጫ ስለሆነ ስለተወራው ሁሉ ላውራ በማለት አለመብሰልህን እወቁልኝ አትበል። ይህ ያገዛዙ ግብር ነው። አውርቶ ለመግነን ያለን ጥማት ሰምቶ ለመውደድ አውለው። ተግባሪው እንጂ አውሪ አይነግስም። ወሬ ያረክሳል፣ ክብርም ይነሳል። ምጣድ ጥሩ እንጀራ ጋግሮ ሊያወጣ የሚችለው ሲሰማ ብቻ ስለሆነ ነው። ካለሰማ ምጣድ ጥሩ እንጀራ አይጠበቅም። አስተውል። በሁሉም የህይወት ጥግ አለመስማት ያለመልማት ምክንያት ነው። ጥሩ ነገር መስማት የምትችለው ጥሩ ነገር ከመስማት በመሆኑ ስለሁሉም ነገር ለማውራት ሳይሆን ስለ ሁሉም ነገር ለመስማት ጣር። አወቅሽ አወቅሽ ሲሏት መጽሐፍ እንዳጠበችው ሞኝ የዋረውት ሁሉ ያምራል እያልክ አትዘባርቅ። ካንተ የተሻለ አዋቂ መኖሩን ልብ ብለህ ለማውራት የምታደርገውን መቀበዝበዝ አደብ አስገዘው። የቱን ያህል ብታውቅ ስለ ሁሉም ነገር ማውራትህን አዋቂነትህን አይናገርም። አላዋቂ ሆነው የሚገኙት ከኛ በላይ ተናጋሪ ላሳር የሚሉ የዘመኑ ጨፍጫፊዎች ድፍን ቅሎች ናቸው። ቦታና ክብር የሚሰጥህ በለፈለፍከው ሳይሆን ባደመጥከው ልክ ነው። አገዛዙ 4 ዓመት ሙሉ ውሸት ብቻ ለህዝብ እየነዛ ዛሬ ተግባር የተራቆተው ወሬ ብቻ ህዝብ እየተቀበለና እየተጋተ አሁንም ሳይነቃ የዞንጀሮ ይስጤ ብሎ ተኝቷል። ነገር ግን ዛሬ ትላንት የተናገረውን ያልተገበረው ከወሬ ያለፈ ተግባር የተራቆተው ያገዛዙን ከንቱ ጉዞ ማምከንና ታግሎ ማስወገድ ለነገ የማይባል የዕለት ተግባር ነው ይላሉ። ጥቂት መስራት ብዙ ማውራትን በእጅጉ ይበልጠዋል። አንተን ከምታወራው ወሬ ይልቅ የምትሰራው ስራ በደንብ ይገልጻል። በመሆኑም ወሬህን አቁምና ስራን አቀላጥፍ። ስራህ የማንነት መታወቂያ እንደሆነ ካረሳህ ክብርህን በምግባርህ ታስጠብቃለህ። ነገር ግን አገዛዙን ከነ ግብረ አበሮቹ የምንታገልበት መንገዱ እርስ በርስ በመደማመጥ በመደራጀትና በጥበብ በመጓዝ ብቻ ነው። ወሬማ ካድሬዎቹ እየነፉን ነው። ስለዚህ ከኛ የሚጠበቀው ጥቂት ወሬ ብዙ ተግባር ካልሆነ በስተቀር ዛሬ በዲጂታል ዘመን ትንሽዋ ወሬ ተባስታ የኛ መጠመጃ ስለምትሆን በህቡ ከመንቀሳቀስ ወደ ኋላ ማለት እንደማይገባን መልእክቴ ነው። ደግሞም እንደ ማውራት አደንቋሪ እንደ መስማት አስተማሪ እንደሌለ መርሳት የለብንም። ከስተቱ የማይማረው ኮሎኔል አብይ አህመድ የወያኔን አገር የመከፋፈል እርስ በርስ የማጫረስ ህልም እውን እያደረገ ነው። ከእውነት የራቀ ፕሮፓጋንዳ በመንዛት ላይ ተጠምዷል። በተለይ በዚህ አራት ዓመት ውስጥ በኮሌሉ የተወሩ ህዝብ የተታለለባቸው ውሸቶች ለመዳሰስ እንሞክራለን። ነገር ግን እነዚህ ከዚህ ቀጥለን የምናነሳቸው የኮሌሉ ውሸቶች ጥቂቶች ናቸው እንጂ በርካታውንማ ህዝብ ይቁጠረው። ስለዚህ ከመጀመሪያው ስንነሳ ሰነጣራ አናስረም ይላል ኮሌሉ። ነገር ግን ህዝብን ሰብስቦ እስር ቤት በበርካታ ሰቆቃና ችግር ውስጥ ይገኛል። ግዜ ስለሌለኝ ከኖቤል ሽልማት ፕሮግራም ላይ አልገኝም። ውሸት አንዲት ፈረንሳዊ ላገባ ብላ በተከለው ችግኝ የሐረሚያ ሐይቅ ወደ ነበረበት ተመለሰ። ነዳጅ ማውጣት ጀምረናል። በኔ ዘመን አሳዳጅና ተሳዳጅ አይኖርም። ወደ ትግራይ አንድ ማክስ እንጂ አንዲት ጥይት አልልክም። እመኑኝ አሻግራችኋለሁ። የኤርትራ ሰራዊት በጦር አልተሳተፈም። ስንዴ ስፖርት ልናደርግ ነው። ወይዘሪት ብርቱካን ሚዲክሳ ምርጫ አይራዘምም ስላለች ጆሮዬ ላይ ዘጉብኝ። በአፍሪካ እንደኔ ብዙ ደጋፊ ያለው መሪ የለም። 5 ቢሊዮን ችግኝ የአሜሪካ መንግስት ልትልክ ቢል አይችልም። እኛ ግን አድርገናል። እንዲህ አይነት ፋውንዴሽን ሆነ አበባ ዱባይና ላስ ቬጋስ እንኳን የለም። የእያንዳንዱ የመንግስት ስብሰባ በቀጥታ ለህዝብ እናስተላልፋለን። ሲሚንቶ በ600 ብር ይሸጣል። ከኖቤል ሽልማት የኢትዮጵያ እናቶች የሚመርቁኝ ይበልጥብኛል። ሚዲያ ዘግቶ ተፈካካሪ አስሮ ሐሳብ ዘግቶ የመንደር አለቃ መሆን ይቻላል እንጂ የሀገር መሪ መሆን አይቻልም። እኔም አላደርገውም። ድፍን ውሸት። ጦርነቱን አሸንፈናል። ለማንና እኔን የሚለየን ሞት ነው። አምቦን ኒውዮርክ እናደርጋታለን። ሱፊና ሰለፊ አብረው መስገድ የጀመሩት እኔ ከመጣው ነው። የዘይት ገበያው ተረጋግቷል። ፍትሃዊና ዲሞክራሲያዊ ምርጫ እንዲካሄድ አደርጋለሁ። ስናጠፋ ቆንጥጡን። ባለፉት 2 ዓመታት በኦሮሚያ አካባቢ ብቻ 28000 ትምህርት ቤቶች አስገንብተናል። በ7 ዓመት የኢትዮጵያ ንጉስ እንደመሆን አውቅ ነበር። ቦምቡ ሲፈነዳ ጓደኞቼ ሞተው እኔ ብቻ ቀረሁ። መግደል መሸነፍ ነው። ሼህ አላሙዲን ከሳውዲ አስፈትቼ ያመጣሁት እኔ ነኝ። አሳምነውን ከስር ያስፈታሁት እኔ ነኝ። በእኔ ምክንያት አንድ ሰው ከሞተ ስልጣኔን ለቃለሁ። ለማ መገረሳ ትላንት በግልጽ ዛሬ በድብቅ አለቃዬ ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ። ጠቅላይ ሚኒስትር እንደመሆን መለስ ዜናዊም ያውቁ ነበር። ልጅ ሁኜ በሻሻ ላይ ጓደኞቼ ጠቅላይ ሚኒስትር እንደመሆን ይነግሩኝ ነበር። ተቃዋሚዎች በነጻነት ይንቀሳቀሳሉ። የአማራ ፋኖ ከመከላከያ ሰራዊት ጥቁር ክላሽ ቀምቷል። እናቶች ይጸልዩልኛል። አዲስ አበባ ውስጥ ከፍተኛ የሆነ የኦሮሞ ጥላቻ አለ። ኦሮሞ በኔ የስልጣን ዘመን ያለውን ተነጠቀ እንጂ እላፊ አልወሰደም። እና ሌሎችን በርካታ ለከት የለሽ ውሸቶችን ለህዝብ ሲነዛ የኖረው አገዛዙ ዛሬም በዚህ የውሸት አቆማዳ ህዝብን መደለልና በበርካታ ውሸት ውስጥ መረማመዱን ተያይዞታል። ነገር ግን ህዝብ እንደዚህ ከለየ ተቀረስናቸው ውሸቶችና ሌሎችንም በውል በመረዳትና ባስተውለት በመመልከት አገዛዙን ሊዋጋውና ሊታገለው እንደሚገባ ሊታወቅ ግድ ነው። ህዝብ ይሄንን ያገዛዙ ሲራ ፖለቲካ አውቆና በውል ተረድቶ ከአገዛዙ የማተለያ መሪዎች ራሱን ይጠብቅ ሲሉ ሳሙኤል አንተነህ ከአዲስ አበባ መገናኛ ደብዳቤያቸውን አጠናክረውልናል።
ተከታዩን ደብዳቤ ላኩልን ጽጌ አይለሴ ኢየሱስ ከአዲስ አበባ ናቸው። ውድ ፍኖታዎች፣ ምዕራባውያን ምንኛ ኢትዮጵያን እንደሚጠሉና ከማን እንደወገኑም በቅርቡ በአውሮፓ ፓርላማ ያሳለፉት ውሳኔ ግልጽ ያደርጋል። በኢትዮጵያ ላይ የመሳሪያ ማዕቀብ ብቻ ሳይሆን የውጭ ኃይል በሰላም አስከባሪ ጦር ስም በአገራችን እንዲገባም ተስማምተዋል። የሰላም ጥሪ ጠበቃ የሆኑትም አጋራቸው ወያኔ ድባቅ መመታት ጀምሮ ለድርድር በፊት ያቀርባቸው የነበሩ ቅድመ ሁኔታዎችን ሁሉ ርግፍ አርጎትቶ ለድራደር ማለቱን ሊሸፍኑለት ነው። በረሃቡ ሽፋን እንደ በፊቱ ሊረዱት ሊያስተጣጥቁት መውጫ ሊሰጡት እየጣሩ ናቸው። ተክሳቁምም ሆነ ድርድሩ መጨረሻው ጥቅሙ ለወያኔ እንጂ ለኢትዮጵያ ለመሆኑ ማወቅ ምሁርነትን ነብይነትን አይጠይቅም። በሰላምና ድርድር ሽፋን እንደገና አገራችንን እንዳንጎዳ አደራላለው ሲሉ ጽጌ አይለሴ ኢየሱስ ከአዲስ አበባ ደብዳቤያቸውን አጠናቀዋል።
ሰላም ጤና ይስጥልን የፍኖተ ዲሞክራሲ የደብዳቤቻም ድዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮች እንደምን ሰነበታችሁ? አንዳንድ ለሆድ ሲታገሉ የነበሩ ከራሳቸው የረጅም ጊዜ ፖለቲካ ስብናና የሞራል ከፍታ ወርደው እጅግ ባስከፊ አኳኋን ቁልቁል በመመዘግዘግ የወያኔን የበላይነት አስወግዶ ስርዓቱን ግን እጅግ አስከፊና አሳፋሪ በሆነ ሁኔታ ላስቀጠለው ሸፍጠኛና ሴረኛ የኢህአዴግ አጀንዳ ኦህዴድ ብልጽግና ሊናቸውን ውስጥ ነፍሳቸውን ላስረከቡ ወገኖች ምን ነገር ያለበት ግዙፍና መሪር ዑነት ግልጽና ቀሰኛ በሆነ ቋንቋ ነው ዘመናትን ላስቆጠረውና አሁንም ተዘፍቀን ለምንገኝበት አጠቃላይ ቀውስና ውድቀት አስተዋጽኦ ያደረጉትን ያደረጉ ያሉትን መነሻቸው የግለሰብ ወይም የግለሰቦች የፖለቲካ ስብናና የሞራል ዝቅጠት የሆኑትን ጉዳዮች ደማናቸው ማይቶ መታለፍ እንዳለባቸው ተራና ጊዜያዊ ጉዳዮች አድርጎ ማቅረብ የእውነተኛ ንጻነትና ፍትህ ፈላጊ የመፍትሄ መንገድ አካል ሊሆን አይችልም። እድሜ ልኩን ታገልኩለት የሚሉትን የመሰረታዊ ንጻነት የፍትህ ስርዓት ርግፍ አድርገው በመተው አጥብቀው የጸየፉት የነበረውን ወያኔ መራሽ የጎሳ አጥንት ስሌት የፖለቲካ ቁማር የተካውንና ታይቶና ተሰምቶ የማይታወቅ ሁኔታ የኢትዮጵያን ህዝብ በአጠቃላይ በተለይ ደግሞ ንጹሃንን የቁም ስቃይና የግፍ ግድያ ሰለባ ላደረጉት ኦህዴዳውያን ኦነጋውያንና ወራዳና ጨካኝ ባዕዲናውያን ደሄዲናውያን ሊናቸውን ለሸጡ የፖለቲካ የሞራል ኮስማኖች ለምን ጥላቶች ይባላሉ በሚል ጉዳዩን ወደ የተራ ያርቤነት ደረጃ ለማውረድ መሞከር መሬት ላይ ላለው ግዙፍና መሪር ሀቅ ፈጽሞ አይመጥንም። ወያኔን ተክቶ በህዝብ ላይ የማያቋርጥና እጅግ አስከፊ የመከራ የወርደት ዶፍ እየወረደ ካለውና የሀገሪቱን ሰላም ከመያወከው ያገዛዙ ቡድን ጋር እጅግ ጸያፍና አደገኛ በሆነ የፖለቲካ አመንዝራነት የተዘፈቁት አንዳንድ ሆዳደር ወራድራ ቀጥረኛ አይደሉም። ታዲያ አገርን በማቆየት በተደረገው ለማቆየትም እየተደረገ ባለው እላስጨራሽ ተጋርሎ የራስን ጉልሚና የነበረውና ያለው ማህበረሰብ ከገፈኞች ጋር ሆኖ መከራውንና ውርደቱን ከማራዘም የከፋ የህዝብ ጥላትነት የለም። አዎ ዛሬም ንጹሃን ጋዜጠኞችና የሰባዊ መብት መደፍጠት ያሳስበናል ያሉና የሚሉ ወገኖች ዘብጥ እያየወረዱ ናቸው። ታዲያ ይህንን አይነት ግፍና መከራ እንደ ዶፍ እየወረዱ ከቀጠሉት ሸፍጠኛ ሴረኛ ፈሪና ጨካኝ ገዢ ቡድኖች ጋር በፖለቲካ አመንዝራነት እየተሻሹ ያሉት በርካታ አካላት ከግማሽ ድሚያቸው በላይ ከቆዩበት የእውነተኛ ንጻነትና ፍትህ ሐዲድ ተንሸራተው ራሳቸውን ቆሻሻ ገባ እና ቆሻሻ ወጣ በሚል የፖለቲካ ዙሪት ውስጥ የሚርመጠመጡ ወገኖች አሉ። ሀገርና ህዝብ እንኳን ማቆሚያ ሊገኝለት አንጻራዊ የፎይታ አስተንፋስ የሚያሳጣ የመከራና የወርደት ዶፍ ሰለባ ሆነው እንዲቀጥሉ ካደረጉና በማድረግ ላይ ከሚገኙት ዋነኛ አኳያን ወገኖች መካከል በገዛዙ ዘዋሪነት ወያኔ ኦነጋር የሚሆናቸው ሀቅ የመሆናቸው ሀቅ መሬት የተዘርግቶ የሚነበብ በመሆኑ ፈጽሞ ማብራሪያ የሚሻ ጉዳይ አይደለም። ከአራት አመታት ወዲህ ደግሞ በአንድ በኩል ተረኛንን በሚል አገር እረፍት የነሳው ኦህዴድ ብልጽግናና በሌላ በኩል ደግሞ ለምን ዙፋኔን ተነጠቅኩ በሚል አካኪ ዘራፍ በሚለው ወያኔና አምሳያዎቹ ጥምረት ከስልጣን ሽኩቻ በስተቀር ሌላ ምንም አይነት አሳማኝ ምክንያት የሌለውን የመገዳደልና እጅግ አሰቃቂ የፖለቲካ ምንነትና ማንነትን ከምድር ለሚያስተውል እውነተኛ የነጻነትና ፍትፈላጊ ወገን ህሊናን ያቆስላል። ምንም አይነት ይሉታ በሌለበት አኳኋን ለምድራዊም ሆነ ለሰማያዊ የበጎ ህይወታቸው መንገድ ዋስትና የሆነው አንጡር ህሊናቸው ውስጠ ነፍሳቸውን ለባለጌና ለጨካኝ ተረኛ ጽንፈኛ ቡድን አሳልፈው እየሰጡ ለዚህ ነው ነገረ ስራችን ሁሉ እየፈጩ ጥሪ አይነት ሆኖብናልና ከግልብ የፖለቲካ ስሜትና ከክስተቶች ትኩሳት ጋር ከመውጣትና ከመውረድ ያለፈ የፖለቲካ ማንነቱን ምንነቱን እየለዩና እያስለዩ የግፍ ግድያና የቁም ሰቆቃ ሰለባ እንዲሆን ካደረጉት እኩያን ገዥ ቡድኖች ሌሎች ቡድኖች ለይቶ ለማየት አይቻልም። አዎ ወያኔ ፖለቲከኞች ለዘመናዊም ሆነ ለባላዊ የርቅና የሰላም ጥረት የሚመች የፖለቲካ ስብናና የሞራል እሴት በጅጉ እንደሚጎላቸው ለመገንዘብ አስተዋይና ቀነሌና እንጂ የተለየ ጥናት ወይም ምርምር አይጠይቅም። በሌላ በኩል ግን ለሩብ ምዕተ ዓመት የህወሓት እኩያ ለማግብ ታማኝና ረራይ ቢስ አገልጋዮቹ ነው የዘለቁትና ከአራት ዓመታት በፊት ጀምሮ ደግሞ የስልጣን የበላይነት ሽኩቻውን ወራዳና አዋራጅ በሆኑ በአዲን ደህዴን ኦዴድ ኦነግ አገዛዙ እና ሌሎች አጋር ተብዮች አሽከርነት አሸንፈው አገርን ፈጽሞ ታይቶና ተሰምቶ በማይታወቅ ሁኔታ የንጹሃን ደምና የቁም ሰቆቃ ምድር ያደረጉትና በማድረግ ላይ የሚገኙትን ኦዴዳውያን ብልጽግናን ለአገር አንድነትና ለህዝብ ደህንነት ሲሉ የሚጋደሉ አድርጎ ከመሰብ የከፋ የፖለቲካ አስተሳሰብና የሞራልና የመንፈስ ድቀት ዝቅጠት የለም። የፖለቲካ አንቂነን የሚሉትስ የዚህና የነት ጅጋስ ከፍ የፖለቲካ ቁማር ውስጥ አዋቂዎችና አማካሪዎች አይደሉምን? ሁለቱ የያድግ የጎሳ አጥንት ስለት የፖለቲካ አንጃዎች በስልጣን ሽኩቻ ምክንያት እንደበጎና ትልቅ የታሪክ ሂደት በመራፍ እየከፋፈሉ ላካሄዱትና ያካሄዱት ላሉት ጅጋስ ከፍ የወንደማማችነት እህትማማችነት ጦርነትና የተካሄደ ላለው ለሚባለው ድርድር ተብዬ የመክሸፍ የመጨንገፍ ፈተና ወያኔ ብቻ ተጠያቂ የማድረግ እጅግ የተዛባና የመከራውን ዘመን ለማሳጠር የማይረዳ የፖለቲካ አስተሳሰብ ለምንና ለማን ነው የሚጠቅመው? ሁለቱም አጀንዳዎች እኮ የፖለቲካ አሩንቃ ውስጥ በተዘፈቁበት መከረኛው ህዝብ በደም እንዲቃባ ባደረጉት ያደረጉ ባሉት ሁኔታ ውስጥና ይህንኑ የሚያስቆመው ወደ ተከክለኛ የጋራ መፍትሄ የሚወስድ የፖለቲካ ኃይል ከመፍጠር ይልቅ እጅግ መያዣና መጨበጫ በሌለው የፖለቲካ አዙሪት ውስጥ እየተርመጠመጥን ባለንበት መሪር እውነታ ውስጥ የህዝብ የነጻነት የፍትህ ጥያቄ አንደኛው አጀንዳ ሌላኛው ከምድረ ገጽ በመጥፋት ይመለሳል የሚል አይነት እጅግ የወረደ የፖለቲካ አስተሳሰብ የሚቀነቀነው እንዳን በርካታ ነበር ታገነን የሚሉ የፖለቲካ አዋቂዎች የነን አይነት ዘመን ጠገብ የፖለቲካ ድንቁርናና የሞራል ዝቅጠት ቆም ብለን ለማየት ለምንና እንዴት እንደተሳነን አሁንም ራሳችንን ለመመርመር ተገቢውን የእርምት እርምጃ ነገ ሳይሆን ዛሬውኑ ለመውሰድ ፍቃደኞች ትግጆች ካሉንን ነጻነትና ፍትህን ፈላጊነትን እንዴት ትርጉም ልንሰጠው እንችላለን? አባቶች እናቶች ቀሳውስት የእስልምና እምነት ወንድሞችና እህቶች ያለቀሱ ሲለምኗቸው አሻፍረይ ብለው አሁንም ሰላም ፍለጋ ደቡብ አፍሪካ ድረስ ለመሄድ ማሰብርካሽነት ነው የሚለውና አሁንም የቀድሞውን የአዲግን የበላይነት ጠርናፊ ወያኔ ብቻ የመወንጀል የፖለቲካ አስተሳሰብ ከምንመኘው የነተኛ ሰላምና ፍትህ ስርዓት እውን መሆን ጋር እንዲሁም ደግሞ አገዛዙ የወያኔን ሌጋሲ ያስቀጠለ ባለበት በዚህ ሰዓት የሴራ የቁማር የእርስ በርስ ጦርነት በማድረግና ህዝብን ለማጫረስ የተደረገው ሴራና ስልት እርቅ በሚል ህዝብን ያታለሉ ህዝብን በተዘናጋበት ደግሞ ውጊያ ያስጀመሩ የማጫረስ ሴራው ተጠናክሮ ቀጥሏል። አሁን ከማልቀስ ያላለፈ የናፈች ጥሪ ለዘመናት ባስከፍ የፖለቲካ ወለድ ወንጀል እጆቻቸው የተዘፈቁትን ሁለት ያንድ ስርዓት አንጃዎች ወያኔና አገዛዙ ወደ ወነተኛ የስርዓት ለውጥን በሚያስከትል ደረጃ ለማስጠጋት ይችል ነበር አይችልም? የተመንግስቱ ያዲጋጅን አንጃ ቡድን የሚገታቸውን የለየለት የሸፍጥ ፖለቲካ ፕሮፓጋንዳ መልእክት እንደሚያደርስ ፖስተኛ ከመመላለስ ያለፈ ፋይዳ ያልታየበት የአባቶች የቀሳውስት የእስልምና ተወካይ ወገኖች ተማጽኖና ልመና ለዘመናት ለመጣነበት አሁንም ባስከፊ ሁኔታ ተዘፍቀን ለምንገነኝበት ግዙፍና መሪር ፈተና ፍቱንና ዘላቂ መፍትሄን አመጡ የወለደ አቅም እንዴት ሊኖር ይችላል? አዎ አይኖርም። በመልጃ ሰላም አይመጣም። አገዛዙ በማስወገድና ነባር የኢትዮጵያ ጥራቶች ወያኔዎችን እስከመጨረሻው ከሀገር ከመድረገጽ ማጥፋት ካልሆነ በስተቀር በመልጃ በመለማመጥና በመለመን የኢትዮጵያ ሰላም የህዝብ አንድነት ሊቀጥል እንደማይችል ህዝብ ማወቅና መገንዘብ አለበት። አዎ የመደመሩ ሂሳብ ወደ መቀነስ ተለውጦ ይሄው አቦይ ስብሐት አባይ ሰባትን የፈተው አገዛዙ ለሀገር አንድነት ለወገን እኩልነት የሚፋለሙትን እየሰወረ ነው የሚለውን አገላለጽ አጠቃላይ ወነትን ያለው ወነተኛነት ያለው መሆኑን ለመረዳት ያዳግተም ገረፍ ከመድረግ አልፈን ልብ ካልነው ግን ከመደመር ወደ መቀነስ ተለወጣ ስንል ከመጀመሪያው የሽፍጠኛና ሽረኛ ፖለቲከኞች በተለይም ደግሞ በጎ ሰርቶ በራስ የመተማመን ሳይሆን እጅግ ልክ በሌለው የግል ዝናን ሊያተርፍለት በሚችል መናቸው የሚወሸት የማታለል የሽፍጥና የቸራ ፖለቲካ ስብናን ክፉኛ የተለከፈውን የኮሌሉ ድርሰት ወንዝ እንደማያሻግር ፍልስፍና በመውሰድ የራሳችን የፖለቲካ አቅማችንን ማሳደግና እሱን መታገልም ትልቅነት ነው። ለዚህ አይነት በለየለት ሽፍጥ ፍራና ጨካኝ የፖለቲካ ኦርኬስትሬሽን መሳካት ጅጉልሚና ከተጫወቱት መካከል ነበር ፖለቲከኞች ነን የሚሉ የሞናቸውን መሪር ሀቅ በግልጽ በቀጣ የሚገልጹት ወገኖች ተራ በሆነና በማይጠቅም የፖለቲካ ጨዋታ እንደተጠመዱ አድርጎ የማየትና በጅጉ የተሽዋራ አመለካከታችንን በራሳችን በነሰባት ነጋጅግ ጸያፍና አስከፊ የሆነ የጎሳጥን ስልት ፖለቲካ ቁማር ስሩ ለሩባ ምዕት ዓመት በፍጹም ታማኝነት ሲያገለግሉ የነበሩ የስልጣን ሽኩቻቸውን አሸነፉ የቤተ መንግስቱን ፖለቲካ በላይነት በመቆጣጠር አገርን ወደ ምድረ ሲኦልነት የለወጡት ወንጀለኛና የአዲግ አንጃ ቡድኖች ነሰባት ነጋ ከፈጸሙት ወንጀል ነጻ ሆነው የፍትህና የረት ተጠበቃዎች እንዲሆኑ አይነት አድርጎ የማሳየት እጅግ የወረደ የፖለቲካ አስተሳሰባችን ነው የሚነግረን። የያኔው ጻድቃን ባካሄደው ቃል መጠየቅ ውስጥ ከቆመለት ዓላማ አንጻር የፈለገውን አይነት ይዘት ያለው ትርክቱንና ያቋም መግለጫውን መናገሩ እንደ አዲስ ነገር ለማመሳከርነት የተጠቀመበትን ይሃል ያንዳርጋቸውን የመሰሎቹን የህዝብን የነጻነት የፍትህ ትግል ከርተው ንጻድቃን አስወልደው ካሳደጓቸው ያነኑ ስርዓት እጅግ አስከፊ በሆነ የሰረኝነት ፖለቲካ ስልጣን በመጠርነፍ አገርን መድረስ ይወል ያደረጉ ካሉት ጋር ርካሽ የፖለቲካ መንዝራነት የሚፈጽሙት አካላት ማየስ ተራ ወይም ፋይዳ የሌለው ነው የሚሉት የፖለቲካ ትርክት ምን የሚሉት የነጻነትና የፍትህ ፍለጋ አስተሳሰብ ነው። ምናባዊን ንድፈ ሐሳባዊ ከሆነ ዓለም አልፈን የጋሩን ዓለም የፖለቲካና ዓለም አቀፍ ግንኙነት ልብ ካልነው በእያንዳንዱ ሀገር ውስጥ ሁለገብ አቅም ችሎታ ላይ የተመሰረተ ነው። በዚህ የጋዱ ዓለም እውነታ ውስጥ እንኳን ሞራልና ስነ ምግባር ዓለም አቀፍ ህጎች ለማዳዊ ስራሮች ወደ መሬት ወርደው የሚፈለገውን በጎ ውጤት የመፍጠር እድላቸው በእጅጉ በፈተና የተሞላ ነው። የትኛውም የውጭ ግንኙነት ጥንካሬ ድክመት በወሳኝነት የሚለካው የሚወሰነው በውስጣዊ ሁለንተናዊ ጥንካሬ ዝግጁነት እንጂ በተቃራኒው አይደለም። የገንዛ ራሳችንን ቤት ለሸፍተኛ ሲረኛ ገዢ ቡድኖች የኩይ ፖለቲካ መጫወቻነት አሳልፈን እየሰጠን ከእንዲህ አይነት ክፉ ገዢ ቡድኖች ጋር ርካሽ አደገኛ የፖለቲካ መንዝራነት የተዘፈቁ መሰል አካላት ተገባርና ስም በተነሳ ቁጥር አሜሪካኖች የአውሮፓ ህብረት ሀያላን ወዘተ ጣልቃ ግቡበት እያሉ ማላዘን ጨርሶ ስሜት አይሰጥም። ከሁሉም ጋር ትግልና ከሁሉም ጋር ፉክክር ለማንም አይጠቅም የሚለው ማስጠንቀቂያ አይነት መከራከሪያ ግልጽና ግልጽ ከሆነው የፖለቲካ ዝቅጠት የሞራል ጉስቁልና ጋር በምንና እንዴት እንደሚገናኝ ለማሳመን አይቻልምና በስሜት ከሚነግዱና የማይገናኘውን እያገናኙ የመከራውን የውርደቱን ድሜ ማራዘም የለብንም ሲሉ ነፍጠኛው ከባሌ ደብዳቤያቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይተካላል። ሳምንት አርብ እስከምንገናኝ ደህና ቆዩን።